የድምጻው ይህ አጫሉ ሁንዴሳ አስከሬን ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተክርስቲያን መካነ መቃብር አርፏል። የሽኝቱ ስነ ስርዓት በአምቦ ዩኒቨርሲቲ ስታዲየም ተከናውኗል። በስነ ስርዓቱ ላይ በጸጥታ ስጋት ምክንያት ቁጥሩ አነስተኛ ሰው መገኘቱን ታላቅ ወንድሙ አቶ ሀብታሙ ሁንዴሳ ገልጾልናል። አቶ ሀብታሙ በአርቲስት አጫሉ ሁንዴሳ ሞት ቤተሰቡ እጅግ ማዘኑን ገልጾ፣ ነገር ግን ከቤተሰቡ ፍላጎት ፍጹም ውጪ በሆነ አካሄድ መቀበሪያ ቦታውን በመወሰን የቀብር ስርዓቱን ለማወክ መሞከር አሳፋሪ ድርጊት ነው ሲል ቅሬታውን አሰምቷል። ወጣቱ በስሜታዊነት አንድ ነገር ከማድረጉ በፊት ቆም ብሎ ሊያስብ ይገባል ሲልም መክሯል አቶ ሀብታሙ ሁንዴሳ። አቶ ሀብታሙን ያነጋገረችው ጽዮን ግርማ ከድምጻዊ አጫሉ ሁንዴሳ የህይወት ታሪክ ጋር አካታ ተከታዩን ዘገባ አዘጋጅታለች።
ሰኞ ሰኔ 22 2012 ዓመተ ምህረት ከምሽቱ 3 ሰዓት ተኩል በአዲስ አበባ አቃቂ ክፍለ ከተማ ገላን እየተባለ በሚጠራው አካባቢ ካልታወቁ ሰዎች በተተኮሰ ጥይት የተገደለው በኦሮሚኛ የሙዚቃ ስራዎቹና በኦሮሞ ትግል ወቅት በሚያቀነቅናቸው ሐሳቦች የሚታወቀው የ36 ዓመቱ ድምጻዊ አጫሉ ሁንዴሳ ስርዓተ ፍትሃቱና የቀብር ስነ ስርዓቱ ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተክርስቲያን ተፈጽሟል። የአጫሉ ታላቅ ወንድም አቶ ሀብታሙ ሁንዴሳ ይህ እንዲሆን የተደረገው ደግሞ በቤተሰቦቹ ፍላጎት መሆኑን ተናግሯል። የአሜሪካ ድምጽ ከቀብር ስፍራው አምቦ ከተማ ባጠናቀረው ዘገባ መሰረት የድምጻዊ አጫሉ አስክሬን ዛሬ ጠዋት ከቀበሌ 03 ወይም ቶርባን ኩታይ የተባለ ከሚጠራው የቤተሰቦቹ መኖሪያ ቤት ወደ አምቦ ዩኒቨርሲቲ ስታዲየም ተወስዶ በማርሽ ባንድ ታጅቦ የመታሰቢያ ዝግጅቱ ተሰናድቷል። በዝግጅቱ ላይም ወላጅ አባቱን ጨምሮ ቤተሰቦቹና የቅርብ ወዳጆቹ ንግግር አድርገዋል። የህይወት ታሪኩም ተነቧል። በመላ ሀገሪቱ የኢንተርኔት አገልግሎት በመቋረጡ ምክንያት ዘጋቢዎቻችን ከስፍራው ያጠናቀሩትን ዘገባ እንዳለ ለአየር ማብቃት ባንችልም ባገኘነው መረጃ መሰረት የቀብር ስነ ስርዓቱ የተከናወነው በጸጥታ አካላት ታጅቦ ሲሆን ከዩኒቨርሲቲው ስታዲየም አጥር ውጪ ቁጥራቸው የበዛ ወጣቶች በቀብር ስነ ስርዓቱ ላይ መታደም እንፈልጋለን፣ እንዲሁም አስክሬኑ ወደ አዲስ አበባ ተወስዶ በዚያ የቀብር ስነ ስርዓቱ ሊከናወን ይገባል የሚል ድምጽ ሲያሰሙ ነበር። በመጨረሻም በጸጥታ አካላትና በእነዚህ ወጣቶች መካከል ግጭት ተፈጥሮ የሰው ህይወት መጥፋቱና የቆሰሉ ሰዎችም በሆስፒታል እንደሚገኙ ለማወቅ ተችሏል። ከአምቦ ዩኒቨርሲቲ ሪፈራል ሆስፒታል በተገኘው መረጃ መሰረትም 9 ሰዎች በጥይት ተመተው ሆስፒታል ገብተው እንደነበርና ከነዛም መካከል የሁለቱ ህይወት አልፏል። የተቀሩት 7ቱም የህክምና ክትትል እየተደረገላቸው ነው ተብሏል። በአምቦ አጠቃላይ ሆስፒታል ደግሞ 3 ሰዎች ቆስለው የህክምና ክትትል እየተደረገላቸው ይገኛል ተብሏል። ከቀብር ስነ ስርዓቱ በኋላ የአጫሉን ታላቅ ወንድም በስልክ አነጋግረነው ነበር። ራሱን በማስተዋወቅ ይጀምራል። ሲሙሉህን ስምህን ንገረኝ። ማን ልበል አንተ ሙሉ ስምህ? አጫሉ ስንት አመቱ ነው? የስንት አመት ታላቁስ ነህ አንተ?
36 አመት ነው። እኔ ለካኔት
ልደውል። በመሐላችሁ ልጅ የለም?
አለ አለ።
ሁለተኛ ታናሽህ ነው ማለት ነው?
ለምን
ሁለት ልጆች አሉ? ከሱ እሺ። እንደው አብራችሁ ነው ያደጋችሁት አንድ ላይ? እና አጫሉ ምን አይነት ልጅ ነበር?
ዋና ነው አዛኝ ነው። ያው ጨዋታ የደርሳ ግዳ ነው፣ ግን እልህኛ ነው።
ልጅ ሆኖ የሙዚቃ ስራ የመስራት ፍላጎት ነበረ? የልጅነቱ ጊዜ ምን ይመስላል? ስለ ልጅነቱ ጊዜ ንገረን እስቲ።
የልጅነት ጊዜ ነው ክራር ይጫወታል፣ እንደገና ደግሞ ዝም ብሎ ያንጎራጉራል። ከብቶች ምናምን ለማምጣት ወደ ትንሽ ያጸዳለኝ አንድ 3 ኪሎ ሜትር ይህም ቦታ ሄዶ ሲመጣ በቃ ዝም ብሎ ስለሚገናኝ ጊዜ ዝም ብሎ ከቀደኝ ዘፋኞች እንትን በማለት ያንን ነገር የማንጎራጉር ባህሪ ያለው እና ክራር ግን በትክክል ይጫወታል። ኪቦርድ ምናምን ይጫወት ነበር።
ልጅ እንደዚህ ሙዚቃ ሲያደላ ብዙ ጊዜ ቤተሰብ አይደግፍም። እናንተ እንደ ቤተሰብ አባቱ እናቱ እንደዚህ ክራር በሚጫወትበት ጊዜ ሊሰጡት የነበረው ድጋፍ ምንድን ነው?
ማንም አይደግፈውም። አባቴ በተለይ አይደግፈውም። አይደግም ጭራሽ ትምህርት ተማር ምናምን የሚለው ጥላቻ ምናምን ሳይሆን ድጋፍ ነገር ማንም የሚያበረታታቸው አልነበረም። ያው ሁኔታውን እና እንግዲህ እድል የሆነ እሱ አጋጣሚ ዘሬት ውስጥ ምናምን እየሰራ በ16 ዓመት ታስሮ ከ5 ዓመት በኋላ ነው የወጣው ከእስር ቤት።
ማትሪክ የተፈተነው እዛ እያለ ነው አይደለ?
እዛ እያለ ነው። እንደገና ደግሞ በቃ ከዛ በኋላ ነው እንደዚህና የሚሆኑ ስራዎቹን ግጥምና ዜማ እዛ ውስጥ እየሰራ ከ5 ዓመት በኋላ ሲወጣ ወደ ሙዚቃው ዓለም ተቀላቀለ። ከዛ ዜማውን ዘፈን ሰራ። ከዛ በኋላ በጣም ተወደደለት። ከዛ በኋላ በተለያዩ የአውሮፓ ሀገሮችን ዞሯል። ሰራ ነበር በቀደራይ ፍጥረት ነው እየደረሰው ነው ማለት እንደ ብሆት አይደለም
ግን እየታወቀ ሲመጣ ስራዎቹ እየተወደዱለት ሲመጡ ማለት የኦሮሚኛ ቋንቋ ተናጋሪ ብቻ አይደለም የሃጫሉን ዘፈን የሚወድ የነበረውና ቋንቋውንም የማይችል ሰው እንግዲህ በመላው አገሪቱ ነው የሚወደድ የነበረውና ያንን ስታዩ ምን ይስማማችሁ ነበር እንደ ቤተሰብ
አሁን ታዋቂነቱን እየተረፈ ሲመጣ ያባቴ እሱን የማግነቀና የሞዴል ባህሪ ያመጣው እኔ እንደ ግሌ ግን በቃ ትልቅ ቦታ እንደሚደርስ ነበር አሳቢ የእግዚአብሔር ስራ ሆነ ዋጭሩ በረኝ
ስንት ናችሁ በአጠቃላይ ስንት ልጆች ናችሁ
ስምንት ናቸው
ከዚህ በፊት እንደዚሁ በተመሳሳይ ሌላ ወንድማችሁ ህይወቱ ያለፋል
አዎ የዛሬ ሁለት አመት በአጋጣሚ የሆነ ስራ እየሰራ ድንገት ማሽን ነው ተንሸራቶ ሞቶት ይወጣል
እንጂ በዚህ በተቃውሞ እንቅስቃሴ አይደለም
አይ ውሸት ነው ውሸት ነው
ማን ነው ስሙ የት ነበር የሞተው
አዲስ አበባ ላይ ይባላል ወደ ዳንግላ አካባቢ እዛ አካባቢ የሆነ ማሽን አጋይ ነበረ ማሽን እየሰራ ነው ማሽን ተንሸራቶ ይወጣል
ስንት አመቱ ነበረ
እሱ 24 ነው
እግዚአብሔር እንግዲህ እሱንም ነፍስ ይማር ቤተሰቦቹ ናችሁንም መጽናናት ይስጣችሁ ሴቶች ልጆች አላችሁ ወንዶች ወንዶች ብቻ ናችሁ እህቶች አሉ እንግዲህ ሀጫሉ የልጆች አባትም ነው የሶስት ልጆች አባትም ነው በተለያየ ጊዜም ተናግሯል ከባለቤቱ ጋር የረጅም ጊዜ ፍቅረኛው እንደነበረችና ለልጆቹ ምን አይነት አባት ነበር
ለልጆቹ አይደለም ለማንም ለደፈው ለሳውልቆ ቢሸጥፎ ነበር አጫሉ
ደው አሁን ህይወቱ ወደ አለፈበት ሁኔታ እንምጣና ህይወቱ ማለፉን እንዴት ነው ቤተሰቡ የሰማው
እኔ ያለሁት አዲስ አበባ ነው እዛው ወደ 4 ኪሎ አካባቢ እሱ ደግሞ ወደ አለም ገና አካባቢ ነው የሚኖረው በአጋጣሚ አንቡ ያለችው ህይወቱ ደውላ በፌስቡክ እንደዚህ እንደሚሰባላል አረከሮ አካባቢ ከዚያ እኔ ተደናግጬ ብድግ ብዬ ነበር ፌስቡክ ስከፍት የለማየው ነገር ደስ አላለኝ ስደዋውል የእሱም ስልክ ስደውል ስልክ አልሰራም ወደ ባለቤቱም ስደውል ስልክ አልሰራም ከዚያ በኋላ የሚሰራባቸው አለቆች ደግሞ አጋጣሚ ሰምተው ነበር ነገሩ መመካከል እንጂ የህይወቱ ማለፉን እርግጠኛ ስላልነበሩ ተመቶ ከሆነ ግን ይድናል የሚል መስል ነበራቸው ከፍ ብሎ እናገናኛለን የሚል ሀሳብ ነበራቸው እና በዛ ሳንገናኝ ያው ይሄን እንዳለፈ ከሰሙ በኋላ አልቆች ነገርን በዛ ነው የተመለሰው።
ለመጨረሻ ጊዜ ያያችሁት መቼ ነበር ከቤተሰቡ ጋር የተገናኘው?
እኔ ወራን ሆኛል ያው አዲስ አበባ ሆነን ያው በሰራ ምክንያት ደግሞ ምን በሽታ ጉዳይ ነው የሚያቀራረብ ግን መስኪት ስላልነበረ አልሄድም። ያለ ቤት እንኳን ወልዳ ወራን ያላትም እዚህ ማላየም ያው እንግዲህ ወዳምቡም ከመጣ ወሬ ነው
ነው ህይወቱ ካለፈ በኋላ ደግሞ ያው እንደምታዩት ነገሮች መልካቸውን የመቀየር ነገር አለና አምቦ ከተማ አትላንትናም ሌላ ዘመድ ህይወት አልፏል ተብሏል የእናንተ ዘመድና ስለሱ ልትነግረን ትችላለህ ማን ነው ህይወቱ ያለፈው አጎት የሚል ነገር ነው የሰማነው
ጋንደና አልከው ይባላል የአጎቴ ልጅ ነው
ስንት አመቱ ነው?
እሱ ወደ 48 ይሆናል።
ከእናንተ አንደበት ለማረጋገጥ ምንድነው የተፈጠረው?
በቃ ዝም ብለው ሆይ ሆይ ምን ልጅሽ ነበር? ወጋታኝ ከፖሊስ ጋር ባለመግባባት በተፈጠረው ተቃጋባ ድንገት መወርወር ሲጀምሩ ከዛ በተፈጠረው ነገር ነው ድንገት ከሚወረወሩ ልጆችም ሽጉጥ እየተኮሳለ ይባላል። እኛ እንኳን ኤሌክሽን ስለነበር እንደነበረን ያው ድንኳን ውስጥ በአጋጣሚ ይህ ወንድሜ ያጎቴ ልጅ ወጥቶ ጊዜ ወሬትንም ተው ምናምን እያለ በዚህ ማልበሰ ተኮሰ ጥይት ነው ቤቱ ሊያርፍ ይቻለው።
ከየት እንደተተኮሰ ታውቋል?
እንደሚሉት ራሱን ለመከላከል ጥበቃ ያወጡትም አካላት የተኮሱ ነበረ። እንደገና እነሱ ላይም ድንጋይ ከሚወረውሩት እየተኮሰ ያለ በዚህ መሀል እንግዲህ ማን ይንታው የተለየ ነገር የለም።
ዛሬ እንግዲህ የቀብር ስነ ስርዓቱ ተከናውኗል። እንዲያው ምን ይመስል ነበር የቀብር ስነ ስርዓቱ? እንዳሰባችሁት በጥሩ ሁኔታ ተጠናቀቀ? እንዴት ነበረ ስንብቱ ምን ይመስላል?
ለወንድሜ ይህ ስንብት አይገባውም። ከበር የሚገባው ልጅ ነበረ። ግን ምንም ማድረጋችን ሰው እስኪገባው ድረስ አንድ የሞተ ሰው ሬሳ ወደዚህ ወደዚያ ይሉኝ ቤተሰብ እያለ ማሁንም አካል ሊወሱን አይችልም። ግን ሬሳ አዲስ አበባ ይ አይችልም ጫጋገባ በቃ የክብር ስነ ስርዓቱም የህይወት ወንድ ቀበር ሳይደረግ ያው በተፈከረው ትላንት ነገር ተኩስ ነበር። በዚያ ሰው ስለተረባበሸ ያው አጫሉ የመልሶ ነገር አለ ማጃሌ አጫሉ ደግሞ ለሱ ምንም አይደለም። ማጫሉ ወንድ አርፏል። ከዚህ አጫሉ ወደማይመለስ አሁን ነው የተጓዘ። ለሰው የሞቱ ሰው ክብር ነው የሰው ጭንቅሽ ነው የሆነ ልብሽንም ማድረግ የሚችል ከሆነ ይደረጋል እንጂ የሰው ሬሳ ላይ እንደዚህ ማለት በጣም ኖር ነው። በጣም ነው ያዘንኩት እንደ ቤተሰብም። እኛ ግን ቀዘም እግዚአብሔር ይመስገን
ቀብሩ አዲስ አበባ መሆን አለበት የሚሉ ሰዎች ሲናገሩ እንደሰማሁት ብዙ ሰው በተገኘበት በትልቅ ስነ ስርዓት መቀበር አለበት የሚል ፍላጎት እንዳላቸው ነበርና ቤተሰቡ የተለየ ምክንያት አለው አምቦ ከተማ ይሁንልን ያለበት?
አምቦ ከተማ የተወለደበት ከብቱ የተቀበረበት ነው። እንደገና ልጁ በተፈጥሮ የሆነ የሚታየው ነገር አለ። ከሞትኩ እንኳን ከአምቦ ውጭ የትም እንዳትከብሩኝ የሚል ነገር አለው። ቤተሰብ ደግሞ ይህን ያምናል። አንድ ለከሱ አንደበት ነው ለከደሞ ይብሽፍ ፍላጎት ነው ግን ከይብሽፍ ፍላጎት ዘለይ ሌላ ነገር መሆን በጣም አሳፋሪ ትዲት ነው እንደግዴ
እንደው ምናልባት ይሄ ነገር ካለፈና ከተረጋጋ በኋላ የተሻለ መታሰቢያ ለማድረግ እንደው በቤተሰብም በኮሚቴም የተነጋገራችሁት ነገር አለ
እኛ ወንድማችን አልፈዋል እኛ መታሰቢያ ምንም ላይቀር ምንም ተምጣጥሞ ነገር የለም ማንንም አደረገው ማንንም አላደረገ እንደኛ ምንም ነገር ምንም አይደለም ገና መኖር የሚችልች ብዙ ግን ያለው ልጅ በመንገድ ከርታውታል ስለዚህ እንደዚህ እናደርግላችሁ ለምንድነው እኛ ከካው ያልፈልግም በቃ ወንድማችን እናተናል ስለዚህ እኛ ምንም ከማንም ምንም አንፈልግም
እንደው ወጣት ነህ ኢትዮጵያዊ ነህ አሁን አገር ውስጥ ያለውን ሁኔታ ታያለህ ከሐጫሉን በፊት ከሐጫሉን በኋላ በአጠቃላይ እንደ አገር በርግጥ ከባድ ሰዓት ነው ላንተ ይሄን ጥያቄ ማንሳቴ እንደ አገር አገር ነው እንድትቆም እንድትቀጥል የምታስተላልፈው መልእክት ይኖር ይሆን ለወጣቶች ለኢትዮጵያ ህዝብም
ለወጣቱም ማስተላልፈው ሁሉም ሰው የሆነ ነገር ከማድረጉ በፊት ከፍ ብሎ እንደው ቢያስብ ቆሞ ያንስ በቃ አሁን ለምን ይፋ እንዳይከበር አቡ ለፈልጋችሁ ብሎ መጠየቅ ያለበት ቤተሰቡ ይፋ እንዳይከበር አባባሩ መፍጠር ግን እንደገና ሌላ ሰው እንዲሞት ማድረግ ይህ ማሰብ አይመስለኝም እንዲሁም የሞተውን ሰው ክብር ማሳጣት ነው ስለዚህ እንደው የሆነ ነገር ከማድረጋችን በፊት ብናስብ ማሰብ ከእንስሳ የሚለየው በማሰቡ ነው ማሰብ ደግሞ ትልቅ ነገር ነው እናስብ ነው እኔ ቆመ ብለን ነገሮችን የሆነ ወደ የሆነ ነገር በስሜታዊነት ከምንነዳ ለምንድን ነው ማን የማን ኃላፊነትን መወጣት የሚችል ትዳር ያለው ሰው ነው ሚስቱ አትፈልግም ወንድሞቹ ነን አንፈልግም ቤተሰብ ነው አንፈልግም እሱ በሕይወት እያለት ነገር አውቃለሁ አንፈልግም እና ምንድን ነው አሁን የሱ ፍርሃተ ቀብር በስርዓት እንኳን እንዳይፈጸም ማሰባበል በጣም ኖር ነው እና በቀየም ነገር ከማድረጋችን በፊት ብናስብ የሚለው ነው ማሰለፍ።
በጣም አመሰግናለሁ። ሰላም ሁኑ። እግዚአብሔር ያጥናችሁ በድጋሚ ለመላው ቤተሰብ። ድምጻዊ ሐጫሉ ሁንዴሳ የተወለደው አምቦ ከተማ ሲሆን በ16 ዓመት እድሜው የከፍተኛ ሁለተኛ ደረጃ የ10ኛ ክፍል ተማሪ ያለ ማለት ነው። በ1995 ዓመተ ምህረት አምቦ ከተማ በተማሪዎች እንቅስቃሴ እርሱና ጓደኞቹ የሰውነት አጥፍታችኋል በሚል ጥርጣሬ ታስረው ከዚያም ተከሰው እርሱ ለአምስት ዓመታት በእስር ማሳለፉ ዛሬ በተነበበው የህይወት ታሪኩ ላይ ተነግሯል። በመጨረሻም ፍርድ ቤት ከአምስት ዓመት በኋላ በነጻ ያሰናበተው ሲሆን በእስር ላይ ያለ መጻፍ የጀመረውን ሙዚቃ መስራት ቀጠለ። ነጠላ ዜማ ለመስራት ጀምሮት የነበረውን የሙዚቃ ስራ ወደ አልበም በመቀየር ሳኚ ሞቲ የተሰኘውን የመጀመሪያ አልበሙን አወጣ። ጊዜ ጋማንጃለቲ ሳኚ ሞቲ አንሶሶዳ ከበረና ቀልቢ ኩቲ ጊዜ ጋማንጃለቲ ሳኚ ሞቲ ሁዲ ሐጫሉ ወደ ተለያዩ ሀገሮች በመሄድ በኦሮምኛ ቋንቋ ተወዳጅ የሆኑ ስራዎችን አቅርቧል። በሙያው እንዲያድግና አልበሙን ከመግዛት ጀምሮ በሙዚቃ ስራዎቹ ላይ በመታደም እገዛ ያደረጉለት በውጭ የሚገኙ የኦሮሞ ማህበረሰብ አባላትን ደጋግሞ ሲያመሰግንም ከዚህ ቀደም ተሰምቷል። እዚህ ዩናይትድ ስቴትስም አራት ጊዜ መጥቶ ከ35 በላይ ግዛቶች ተዟዙሮ የሙዚቃ ስራዎችን አቅርቧል። ዋኤ ኬንያ የተሰኘ ሁለተኛ አልበሙን ያወጣው የመጀመሪያ አልበሙን ካወጣ ከ9 ዓመት በኋላ ነው። ሐጫሉ የርሱ ዘፈኖች የኦሮሞ ህዝብ መብትን የሚጠይቁ መሆናቸውን ባገኘው መድረክ ላይ ሁሉ ይህንን ሐሳብ እንደሚያንጸባርቅም ዛሬ በተነበበው የህይወት ታሪኩ ላይ ከተነገሩት ሐሳቦች መካከል አንዱ ነው። ሐጫሉ ከዚህ ቀደም በሚሊኒየም አዳራሽ በተዘጋጀ የኢትዮጵያና የኤርትራ የሰላም መድረክ ላይ በእንጉርጉሮ ያስተላለፈውን መልእክት በተመለከተ ከአሜሪካ ድምጽ ተጠይቆ በወቅቱ ሰጥቶት በነበረው ምላሽ ሀገሪቱ ወደ ከፋ ግጭት እንዳታመራና ተጨማሪ ሰዎች እንዳይገደሉ ጠቅላይ ሚኒስትር አብይ አህመድ እርምጃ እንዲወስዱ ለማሳሰብ የሰራሁት ነው ብሎ ነበር።
ስፔሻሊ በሐረር ኦሮሚያ አዋሳኝ ላይ ሶማሌ ክልል ከ1000 ኪሎ ሜትር በላይ ነው የሚያዋስ ነውና በተለያየ አቅጣጫ ሰው ይገደላል ማለት ነው። ታጠቁ ኃይሎች ብዙ ጊዜ እየገቡ እንትን ነው። ዶክተር አብይም ገና እንደተመረጡ እርቁን ለመፈጸም እዛ ነው የሄዱት። ምንም አልተቻለም። አቶ ለማ ነገር ሳሞክረዋል። ብዙ ብቻ ተደርጓልና የሀገር ሽማግሌዎችም ብዙ ነገር ቃል ተገብቷል። አልተቻለም። ፕሬዝዳንት ኢሳያስ አፈወርቂ መምጣት ደግሞ ዓለም ላይ ያሉ ኢትዮጵያውያኖችን ብቻ ሳይሆን በመላው ዓለም ትኩረት የሚስብና ሁሉም በጉጉት የሚያየው ነገር ነውና እዚህ ቦታ ላይ የሚደረገው ግድያ እንዲቆም ትኩረት እንዲያገኝ ኢሹ እንዲሆን የኔ ይሄን ነገር የመግለጽ በልጥበት አጋጣሚ ብቻኛው ይሄ መድረክ ነበር። ምክንያቱም ጎልቶ እንዲወጣ ማለት ነው፣ ጎልቶ እንዲታይ አቴንሽን አልተሰጠው ማለት አይደለም። አሁን ለምሳሌ እነት እንነጋገር ከተባለ አገሩን የሚመሩት አያቁም ይያልኩሽ አይደለም፣ እነሱ በራሳቸው አካሄድ እንደሚሄዱ አቃለው እየሄዱበትም ሊሆን ይችላል። ጎልቶ እንዲወጣና እንዲታወቅ ስለፈለኩ ነው። ትኩረት እንዲያገኝ ወፈለገ ደግሞ ከእንደዚህ ለዛን ከእንደዛነት አጋጣሚ በላይ ላገኝ ስለማልችል ይሄን ነገር አድሬስ አድርጋለሁ። ጠቁም ያለው እኮ ምንም እኮ አላልኩም። ሰው እየሞተ ነው፣ መቆም አለበት። ደግሞ በጣም ከሚገርምሽ ነገር ይሄን ነገር እንዳስተላለፈ ያስገደደኝ ፕራይም ሚኒስትሩ በየሄዱበት ቦታ ህዝብን የሚያስደስት ነገር በሚያደርጉ ሰዓት ነው እያንዳንዱ ነገር ሆን ተብሎ የሚከናወን። ይሄ ተቃራኒ ነው። ምናልባት ይሄም ነገር ቶሎ ካልቆመ እሳቸውን ያመነውን ህዝብ እሳቸውን የሚከተለውን ህዝብ ሌላ ነገር ውስጥ ስለሚከተል በግሌ ስላልተመቸኝ ይሄ ነገር በአፋጣኝ መቆም አለበት ነው ያልኩት። ማለት ያለብኝ መድረክ ደግሞ ትላንት ነበር እንጂ ዝግጅቱ ድባብ ወይ የመጡትን እንግዶች ያለውን ሴሬሞኒ አቅጣጫ ለማፋት ምናምን አይደለም።
ከአባቱ አቶ ሁንዴሳ ቦንሳና ከእናቱ ወይዘሮ ጉደቱ ቦራ የተወለደው አርቲስት ሀጫሉ ሁንዴሳ ከባለቤቱ ወይዘሮ ፋንቱ ደምሰው ጋር ተጋብቶ አንድ የአምስት አመት አንድ የሁለትና አንድ ደግሞ የአንዲት ወር ጨቅላ በአጠቃላይ የሶስት ልጆች አባት ነበር። በቀብር ስነ ስርዓቱ ላይ በመድረክ መሪው አማካኝነት መልእክት ያስተላለፈችው ባለቤቱ ወይዘሮ ፋንቱ ደምሰው የሀጫሉ ትዝታ ዘላለም በልቤ ውስጥ የሚቀመጥ ቢሆንም በሀጫሉ ስም በአዲስ አበባና በአምቦ ሐውልት እንዲቆምለት በራሴና በልጆቼ ስም እጠይቃለሁ ብላለች። በሌላ በኩል የአርቲስት ሀጫሉን ግድያ ተከትሎ በተቀሰቀሰ ተቃውሞ ምክንያት እስከ ትላንት ማታ ብቻ የፌዴራልና የኦሮሚያ ክልል ባረጋገጠው የቁጥር መረጃ 81 ሰዎች ተገድለዋል፣ የሰዎች ንብረት ተቃጥሏል፣ እንዲሁም በርካቶች የመቁሰል አደጋ ደርሶባቸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ቢጋ መንጃለቴ ይሰኝ ሞት ሁዲ